Cantina VOA. ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ።
የዛሬ 105 ዓመት ወደዚህ ምድር የመጣ አንድ ታዳጊ ልክ እንዳየናቸው ልጆች ያገር ፍቅርን ከውቀት ጥማት ጋር አጣምሮ ተወለደ።
በጥቂት ዓመታት ውስጥ 40 የሚሆኑ የሀገር ባለውለታዎች ናቸው ያላቸውን ሰዎች የህይወት ታሪክ በድምጽና ቪዲዮ ተዘጋጅቶ እንዲቀርቡ አድርጓል። በቅርቡ ደግሞ ተነባቢ መጻሕፍትን በትረካ መልኩ ለአድማጮች ማዳረስም ጀምሯል። ተወዳጅ ሚዲያና ኮሙኒኬሽን በተሰኘው ተቋሙ በኩል የዛሬ ጋቢና መዝናኛ እንግዲህ በቀጣይ 5 ዓመታት ውስጥ የ1000 ኢትዮጵያውያንን አስተማሪ ታሪኮች በድምጽና በምስል ለማስተናዳት አሻግሮ የሚያልመው ጋዜጠኛና ተርጓሚው እዝራ ጅጉ ነው። በየጣልቃው ጥሩ ሙዚቃዎችን እንሰማለን። ኪናዊ ወሬዎችም ተካተዋል። እዝራ በተለያዩ ዘርፎች ተምሳሌት ይሆናሉ ያላቸውን ግለሰቦች ታሪክ በድምጽ ተቀርጾ እንዲዳረስ ለማድረግ እንዴት እንደተነሳሳ አስቀድሞ ይነግረናል።
እንግዲህ ይህን ስራ ያሰብኩት 2003 ነው። ግን ያው የታሰበ ነገር ሁሉ ያው ቶሎ አይጀመርም። ታሰብኩት ከአምስት አመት በኋላ በ2008 መጨረሻ ላይ ጀመርኩና ያው በትክክል ማሳተም የጀመርኩት በ2009 ታህሳስ 6 የአቶ ተሾመ ገብረ ማርያምን ታሪክ ማሳተም ነው። እንግዲህ ታህሳስ ሲመጣ 4 አመት ይሞላኛል። በነዚህ ጊዜ 40 የሚሆኑ ግለሰቦችን ታሪክ በኦዲዮና በዲቪዲ 14ቱ በዲቪዲ ቀሪዎቹ 26ቱ ደግሞ በኦዲዮ አሳትሜያለሁ። ወደ 8 መጽሐፎችን ደግሞ እንደ ኦዲዮ ቡክ አድርጌ በደንብ አቅርቤያለሁ ማለት ነው።
ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው እዝራ?
እንግዲህ ዋናው ነገር እኔ ያው ከ2000 ዓመተ ምህረት ጀምሮ በሬዲዮ ጣቢያ ላይ ሰራ ነበርና በድምጽ እውቀትን ማስተላለፍ ምን ያህል ለውጥ ሊያመጣ እንደሚችል በራሴ ስላየሁት ለምንድን ነው እንደዚህ አይነት ላይ ሰዎች ግለ ታሪኮች እኔ ደግሞ ብዙ ጊዜ ግለ ታሪኮች ላይ ከድሮ ጀምሮ አዲስ አርማስም ከዛሬ 20 ዓመት ጀምሮ ተሰራ በተለያዩ መጽሔት ላይ ባዮግራፊዎች ላይ ብዙ ጊዜ አተኩሮ ነበረ። የሰዎችን ታሪክ ላይ ነው ብዙ ጊዜ ማተኩሮ እና ወደ ሬዲዮም ስገባ ብዙ ጊዜ እንደነዚህ አይነት የታላላቅ ሰዎችን ታሪክ እነ ብርሃኑ ዘሪሁን እሰራ ነበር። እና ለምንድን ነው እነዚህ ስራዎች ልክ እንደ ሙዚቃ ስራ እንደ መዝሙር ወይም እንደ ነሺዳ ልክ እንደ አንድ ስራ በሲዲ ለምን ለማያውቁት የሚል ሀሳብ 2003 ላይ አመነጨሁኝና ከዛ በኋላ ይህን ነገር ተግባራዊ ለማድረግ ማድረግ አለብኝ የሚለውን ሳጠና ቆይቼ ነው የጀመርኩት። እንግዲህ መነሻዬ ምንድን ነው? በአብዛኛው ጊዜ ዶክመንቶች አይገኙም። በተለይ ደግሞ የታላላቅ ሰዎች ታሪክ በአብዛኛው ስለማይገኝ የመሪዎቻችን ታሪክ፣ የኃይለሥላሴ፣ የሚኒስትሮቹ፣ የሀገር ውለታ የዋሉ በየትኛው ሙያ ላይ ያሉ በዛ ዘመን የነበሩ በ1950ዎቹ የነበሩ ሰዎች ድምጻቸው፣ ታሪካቸው ስለማይገኝ፣ ሁለት ደግሞ በአንድ በኩል እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች እያሉ ምንም ታሪክ ያልሰራ ሰው በየሚዲያ ሲገምታ ያለ ለምን እነዚህ ብዙም ታሪካቸው ያልተነገረላቸው ሰዎች በድምጽ ማላወጣው በድምጽና በቪዲዮ ልዬ ሀሳቡን አሰብኩት። ያው በዚህ እንግዲህ ተያይዘነዋል ማለት ነው።
አይነተኛ ስፍራ ይዞ የሚኖር ነው። ሁላችንም አጥልጠን ብንመራመር ምንም የሚጎድለን ነገር አይገኝም። ሰርተን ለማፍራት ከልብ ከተጣጣርን ሀብት አለን። ወጣቶቻችንም በእውቀትና በስራ ልምድ የበሰሉና እየደረጁ ይሄዳሉ። የሚጎድለን በኃላፊነት ስሜት መስራትና ማስተራራት ብቻ ነው።
ቀደም ብለህም እንደገለጽከው 40 የሚሆኑ ታሪኮችን ወደ ድምጽ ትረካ እንዲቀየሩ አድርገሃል። ከነዚህ መካከል የነማን የህይወት ታሪኮች በትረካ መልኩ እንዲቀርቡ አድርገሃል? የአንድን ሰው የህይወት ታሪክ ወደ ድምጽ ለመቀየር ከመወሰን በፊት የምታጣራቸው ጉዳዮች ወይንም የምትመርጣቸው ሰዎች አይነትስ አለው ወይ?
እንግዲህ የመጀመሪያው እንግዲህ በዋና ከሰራናቸው ውስጥ ሁሉንም መጥቀስ ጊዜ ስለሚፈጅብን በዋና ዋናዎቹ የኢትዮጵያ ጠቅላይ ሚኒስትር የነበሩት የጸሐፊ ትእዛዝ አክሊሉ ሀብተወልድ፣ የልጅ እንዳልካቸው መኮንን፣ ጃገማ ኬሎ፣ አጼ ሚኒሊክ፣ እቴጌ ጣይቱ፣ ፕሮፌሰር ሪቻርድ ፓንክረስት፣ ተሾመ ገብረ ማርያም፣ እንደዚሁም ደግሞ ከእርሻ ሙያም ከየሙያው ላይ የተለያዩ ሰዎችን ታሪክ በዚህ ራስ አረጋይ ታሪክ እንደዚህ በቅርቡ የሚወጣ ነዚህን ጨምሮ ስናይ በዋናነት ሪያ የማየው መስፈርት የመራ እኔ ምን ያህል በእነዚህ ሰው ተስብ ያለው ነው። ምክንያቱም ሁሉንም ሰው ልሰራ ቅቡም ለማይኖረኝ መጀመሪያ እኔን የሳቡኝ ሰዎች መጀመሪያ አስቀድሚያለሁ። በንባብም ባነበብኩትም ነገር ለሀገር አስተዋጽኦ አበርክተዋል፣ እኔም ደግሞ በአንድ ነገር መስጠውኛ ወይም ኢምፕረስ አድርገውኛል የምላቸውን ሰዎች አስቀድማለሁ። ከዛ በኋላ ደግሞ የማደርገው ነገር ምንድን ነው? ስለነዚህ ሰዎች ምን ያህል ያልተነገረ ታይዳ አላቸው፣ ለሀገር ያበረከቱ አስተዋጽኦ ምንድን ነው፣ እንደ አንድ ኢትዮጵያዊ በሚታዩበት ጊዜ አስተዋጽኦአቸው ምን ያህል ጎልቶ ይታያል የሚለውን በማየት ለዚህም ደግሞ በተሻለ መጠን ደግሞ ድምጻቸው የሚገኝ ቤተሰቦቻቸውን ለማስፈቀድ እዚህ ሀገር በቀላሉ የሚገኝ ለምን ለማሳተም ስትነሳ ግዴታ በራስ ፍቃድ ስትነሳ ማን የአባቴን ታሪክ ማን ያጎቴን ታሪክ ስራ ለመስባል ስለምችል ቤተሰቦቻቸው ያሉትን ሰዎች አስቀድሚያለሁ ማለት ነው።
እስካሁን ድረስ ለአድማጮች ከቀረቡት በርካታ የድምጽ ስራዎች መካከል ለኔ ልዩ ስሜት ታለው የምትለው የትኛው ሰው ታሪክ ነው?
የሁለቱ ሰዎች መንገር ይችላልው። የመጀመሪያው ያው ወደ 3 ጊዜ ያህል የታተመው የጸሐፊ ትዕዛዝ አክሊሉ ሀብተወልድ ስራ ያው የመጀመሪያም ስለሆነ በኦዲዮም በዲቪዲም ስለወጣና ደግሞ በጣም ከብዙ ሰዎችም ጋር እንድተዋወቅ ያደረገኝም ስለሆነ አንዱ እሱ ነው። ሁለት ደግሞ ከዛሬ 4 ወር በፊት የሰራሁት የኢትዮጵያ ሲቪል አቪዬሽን አባት በሚል ትልቅ የሲቪል አቪዬሽን ባለሙያ የሆኑት የአቶ ኃይሉ ገብረ ማርያም አሁንም በሕይወት አሉ። 86 ዓመታቸው ነው። የአየር መንገዱን ተርሚናል የሰሩ ናቸው። በሀገራችን በሲቪል አቪዬሽን ኢንዱስትሪ ለተከታታይ 50 ከ60 ዓመት በላይ የቆዩ ናቸው እና አሁንም እስቲ መንግስትን የሚያማክሩ ሰው ናቸው። አቶ ኃይሉ ገብረ ማርያም ይባላሉ እና የእኚህ ሰውዬ ታሪክ 4 ሰዓት የፈጀ ታሪክ ነው እና በቅርቡ ነው የዛሬ 4 ወር አካባቢ ነው በኦዲዮ ቲቪ የወጣው እና የነዚህ የሁለት ሰዎች ታሪክ አንደኛ በጣም ረዘም ያለ ነው። በተለይ የአቶ ኃይሉ ገብረ ማርያም 4 ሰዓት የፈጀ ዶክመንተሪ ነው በድምፅ የሰራሁት። የእሳቸውን የቅርብ ሰዎች ወደ 14 ሰዎች ኢንተርቪው አድርጌ የሰራሁት ነው እና የአክሊሉ ሀብተወልድ እና የአቶ ኃይሉ ገብረ ማርያም ታሪክ ለእኔ ብዙ ነገር ያገኘሁበት ነው እላለሁ። በእርግጥ መምረጥ ያው ከልጆች የመሀል ምረጥ ብትባል በጣም ከባድ ነው፣ ግን እንደው ሁል ጊዜ አዲስ ነገር አገኘሁበት የሚለው ስራ የነዚህ ሁለት ሰዎች ነው።
አሁን ያለው ባህር ዳር ኤርፖርት እኔ ነኝ መረጥኩት ቦታ ሳይት
መሰል ስራዎች በገበያው ላይ ያላቸው ተቀባይነትስ ምን ያክል ነው? የተለፋባቸውን ያክል ሰዎች ገዝተው ለማዳመጥ ምን ያክል ተነሳሽነት ያሳያሉ?
እኔ እንግዲህ በአጠቃላይ እስከዛሬ 7000 ነው አሳትሚያለሁ በድምሩ ማለት ነው። ብዙ ኮፒ አይደለም። አንዴ ሳውጣ 300 100 150 አንዳንድ ግን ከፍ ካለ እስከ 400 ድረስ አሳትማለሁ። አሁን እንደሚያሳየው ከሆነ አሁን እኔ እጅ ላይና ሱቅ ላይ ያለውን በምታይበት ጊዜ ወደ 800 ብቻ ነው ያለው። እንግዲህ 6200 ተሸጧል ማለት ነው በ4 ዓመት ጊዜ ውስጥ። ይሄ ማለት ምንድን ነው? ሲቪሎችን በማስመረቅበት ጊዜ እንደዚህም ደግሞ አንዳንድ ሰዎች ያዝዳሉ። በተለይ በእድሜ ተለቅ ያሉ ሰዎች ቤታቸው ሆነው አዳመጥ ማየት ሲፈልጉ ከአክሊሉ አንድ፣ ከፓንክረስት አንድ፣ ከአቶ ኃይሉ ገብረ ማርያም አንድ፣ ከአቶ ይልማ ወልደ አማኑኤል፣ ከሚኒሊክ አንድ እያሉ ሰብስክራይብ የሚያደርጉን ሰዎችም ስላሉ ቀስ እያለ ነው እድገቱ። በአንድ ጊዜ እንደዚህ 1000 2000 ምናምን የሚሸጥ ሳይሆን ቀስ እያለ እየለመደ መጥቶ ይኸው በአሁኑ ሰዓት ስራው በጣም ለምዶ አሁን እጃችን ላይ ራሱ አልከሰሩ ወደ 19 የሚሆኑ ገና ወረፋ ያዙ ስራዎች አሉ። በአንድ በኩል ደግሞ ቤተሰብም ያው እዚህ ጋር ምንድን ነው ቤተሰብም ኮንትሪቢዩት ያደርጋል። 50%ን ወጪ የአንድ ዶክመንተሪ ስራ ለምሳሌ እንግዲህ በእናንተ $1000 ቢሆን $500 እኔ ባወጣ $500 ደግሞ ቤተሰብ እንዲያወጣ አደርጋለሁ። ከዛ በኋላ አንዳንዶቹ ከሽያጩ የሚገኘውን ትርፍ ይህንኑ ስራ ለማስፋፋት ይዋል ብለዋል። ለምሳሌ የፀሐይ ትእዛዝ አክሊሉ ሀብተወልድ ሙሉ ገቢው 100% ገቢ ለእኔ ነው። ይህን አቶ አምዲ አካለወርቅ የአቶ አክሊሉ ሀብተወልድ የወንድም ልጅ የአቶ አካለወርቅ ልጅ ማለት ነው፣ እሳቸው ሙሉ ከዚህ ስራ የሚገኘውን ገቢ ይህንን ስራ ለማስፋፊያ አውል ሚልም አሉ። አንዳንዶቹ ደግሞ ከሚገኘው ገቢ ላይ ከ20-50% ድረስ በሚል አግሪመንት ተፈራርመን ነው የምንሰራው እና ስራው እውነት ለመናገር ለእኔ በጣም አትራፊ ስራ ነው።
እንደዚህ ያለው ስራ በሚዘጋጅበት ጊዜ ስለሚሰራለት ሰው ወይም ታሪኩ ስለሚነገርለት ሰው ይፋ የሚደረጉ እውነታዎች ላይ ዘመድ ወይም ቤተ ዘመድ ጣልቃ ሊገባ ይችላል። ይሄን አታንሰው፣ ይሄን ብቻ ነው እንዲወሳልኝ እንዲነገርልኝ እንፈልገው የሚል ነገር ሊያቀርቡ ይችላሉ። አንተ ደግሞ በተቻለ መጠን የዘጋቢነትና እውነታውን የማሳወቅ የጃዙር ግዴታም ያለብህ ይመስለኛል። እንዴት አድርገህ ነው እንደዚህ ያሉ ጉዳዮችን የምትፈታው?
እኔ በመሰረቱ እንግዲህ የኔ እምነት ነው የምናልባት እንደ ድርጅት ያው በረመጋይ ድርጅትም ስለሆነ ድርጅቴ እምነት ነው። ባዮግራፊ ስሰራ የሰዎችን አወዛጋቢ ነገር አልሰራም። አወዛጋቢ ነገር ማለት ምንድን ነው? መረጃ ያልተገኘላቸው በሐሜት የሚመስ ነው። ብዙ ባላንሲንግ ጠይቀው ብዙ ሰዎች አነጋግሬ ብዙ ሰዎች ማስረጃ ያላገኙላቸውን ነገሮች ለዛ ሰው እዛ ዶክመንተሪ ውስጥ አላካትትም። ለምሳሌ በግርማዊ ቀዳማዊ አጼ ኃይለ ሥላሴ ዘመን የነበሩ ሰዎች አብዛኛዎቹ በተለይ እንደዚህ አድርጓል፣ እንደዚህ አጥፍቷል፣ ይህን ተናግሯል እየተባለ የሚወሩ አሉ፣ በሐሜት ደረጃ ማለት ነው። እነዛን ደረጃ ሪሊ ያ ሰው እንደዛ ብለዋል ወይ በድምፅ በምስል በቪዲዮ ይህ ያ ነገር የተባለና ያን ነገር ያላለው መሆኑን ካረጋገጥኩኝ ስለዛ ሰው ያን ጉዳይ እንደዚህም ተብሎ ይወራልን ብዬ ብዙ ጊዜ የማካተት ለኝ። ይሄ የእኔ እምነት ነው። በሌላ ወገን በተቃራሪ ወገን ደግሞ የአንድ ሰው ሁሉም ጎኑ መታየት አለበት የሚሉ ሰዎች አሉ። ስለዚህ በዚህ ሰዓት ቤተሰቦች እኔ ሙሉ ለሙሉ በፕሮፌሽናሊ ነው የሚሰራው። ሰነዶችን ሰበስባለሁ። ሰውየው የሰሯቸው ያበረከቷቸውን አስተዋጽኦዎች በሙሉ አሰባስባለሁ፣ ዶክሜንቶች። ነገር ግን አወዛጋቢ ነገር ለምሳሌ ብትለኝ አንዳንድ ሀገራችን በመሪዎች ደረጃ በሁሉም መሪዎች ደረጃ ይህን ብለው ነበረ ከሌ በዚህ ተብሎ ይወራል። አሁን ያንን ባላንስ ለማድረግ ብትሞክርና ኦር ደግሞ ዝም ብዬ እኔ ባስገባው ቤተሰቦች ይህ ነገር የአባቴን ስም የሚያጠፋ ነው እና ይሄ ነገር አውጣው ቢሉ እኔ አላወጣም ብል ትልቁ ፒክቸር ኦር ደግሞ ትልቅ ያሰብኩት ነገር ስለሚበላሽ ከሞላ ጎደል እንደዚህ አይነት ስራዎችን ላይ የመግባት እቅድ በጊዜው የለኝም እና ከሰብ በተሻለ መጠን የምሰራው ስራ ውስጥ አልቃ አይገቡም። የምሰራው ስራ በተሻለ መጠን የሰውየውን አስተዋጽኦ ባተኮረ መልኩ ነው የምሰራው። ሀብታም
በጳጉሜ 3/1920 የዛሬ 90 ዓመት መሆኑ ነው የተወለዱት። ልጅ እንዳልካቸው መኮንን አባታቸው ቢትወደድ መኮንን ሲባሉ እናታቸው ደግሞ ወይዘሮ ሰውሪቱ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አቧሬ ነው።
ታሪካዊ አደራ እጅግ ከባድና ለኢትዮጵያም የወደፊት እድል መሰረታዊ ቁም ነገርን የያዘ በመሆኑ በዛሬው ዕለት የምትጀምሩትን ህገ መንግስታዊ ጥናትና ምርምር ውጤቱን መላው የኢትዮጵያ ህዝብ የሚጠባበቀው በታላቅ ተስፋ ነው።
ታሪካቸውን በድምጽ ባስቀረሁላችሁ የምትላቸው ሰዎች የትኞቹ ናቸው? በህይወት ያሉም ሊሆኑ ይችላሉ፣ የሌሉም ሊሆኑ ይችላሉ። ማህደራቸውን ባዘጋጁ የምትላቸው ሰዎች አሉ ወይ?
በጣም ማነጋገር ከመጣ ሰዎችና አሁን እንደው ይሄንን ከሰሙ በጣም ውስጤ ያሉት መጻፋቸውንም አንብብ ያለው የአዲስ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር አክሊሉ ሀብቴ ትምህርት ታሪክ የዩኒቨርሲቲ ታሪክ ብለው በ600 ገጽ የጻፉት መጽሐፍ አለ። ሰሞኑን እያነበብኩት ነበር እና እሳቸውን ባገኝ አሉ አሁንም ካናዳ አሜሪካን ሀገር እንደሚኖሩ አውቃለሁ። ዶክተር አክሊሉ ሀብቴ የመጀመሪያው የሀገራችን የዩኒቨርሲቲ ኮሌጅ ምሩቅ ናቸው። እሳቸውን ባነጋግርና ብዙ ዶክሜንቶች ለህይወታቸው ቢሰጡኝ በጣም ደስ ይለኛል። በዚያ አጋጣሚ ከሰሙም ዶክተር አክሊሉ ሀብቴ እባክዎ ለማለት ፈልጋለሁ።
በቅርቡ ደግሞ የእናንተ ተቋም መጽሐፍትን በድምጽ በመተረክ ለአድማጮች ወደ ማዳረስ ስራም ዞሯል። ይሄንን ለማድረግ የፈለጋችሁበት ምክንያት ምንድን ነው?
እንደውም ይሄ ባለፈው ሰኔ የጀመር ነው። አሜሪካን ሀገር የሚገኝ ስሙ ኦዲዮ ቡክ የሚባል አፕን አለ እና ያው የኛ ድርጅት ተመርጦ የተለያዩ መጽሐፎችን በኦዲዮ እየቀረጽን ታራቂ መርጠን በስቱዲዮአችን አድርገን እየላክንላችሁ ነው። ስካውን የህይወት ተፈራ ማማ በሰማይ የገጽ ተጫኒ ነበር። የኢሳያስ ወርዶፋ ሃዊ ለዚህ ዲሬክተር መረደበ በተቆለፈበት እና የመታሰሩ ወደ 8 የሚሆኑ መጽሐፎችን ፈርተን በሶስት ወር አስረክበናቸዋል። ያው ጊዜም በጣም ቶሎ አስረክበን ስላለብን ይሄን ፈርተናል። ይሄንን ያሰብንበት ትልቁ ዓላማ ምንድነው? ሰው ጊዜ የለው መጽሐፎችን ለማንበብ። አይነቱ ብራንድ ብቻ ሳይሆኑ አይናማ የሆኑ ሰዎች በተለያየ ምክንያት በስራ ውጥረት ምክንያት መጽሐፎችን ማንበብ ካልቻሉ ሞባይላቸው ላይ በአፕሊኬሽን ቢመጣ ጥሩ ነው የሚል ሀሳብ ድሮም ጀምሮ የኤርትራ ጉዳይን አምራደ በቤረታ ቤተሰቦች ጋር ስንሰራ ስለነበረኝ ይሄ ድርጅት ደግሞ እንደነዚህ አይነት ስራዎችን እንድትሰራ እንፈልጋለን ሲለኝ ያው በጣም ደስ ብሎኝ ያው በሶስት ወር እንግዲህ 8 መጽሐፍትን አስተርጎ ሪት አስተርጎ መላክ ትንሽ ከበድ የሚለው ፈታኝም ነው። ምክንያቱም ራሱ ካስተ ማድረግ የሚሰሩት ሰዎች መከታተሉ ከባድ ነው እና በዚህ እየቀጠልም ያለ ነው። ይሄ ስሙ ኦዲዮቡክ ወደ 50 የሚሆኑ እንትኖችን መጽሐፎችን የአማርኛ ትግርኛ በሌሎች ቋንቋዎች ሲተረኩ እዛ አፕሊኬሽን ላይ የመጫን እችላለሁ። እኛ ደግሞ እንደ ፓርትነር በፕሮዳክሽኑን እየሰራን የማስረከብ እቅድ ያለን አብታም።
ስለ ቀጣይ ዘመን እቅዳችሁ እስቲ ባጭሩ ንገረን። ምን አይነት ነገሮችን ለመስራት አስባችኋል? በስራ ዝርዝራችሁ ውስጥ ያሉ የተወሰኑ እቅዳችሁን እስቲ ንገረን።
እንግዲህ የቀጣይ ዘመን እቅዳችን የአንድ ሺህ የኢትዮጵያ ታሪካቸው ያልተነገረላቸውን ባለውለታ ታሪክ በአምስት ዓመት ጊዜ ውስጥ በዚህ ጤና ከሰጠን አገር ሰላም ከሆነ ኮቪድም ከተባረረ በዚህ አምስት ዓመት ጊዜ ውስጥ የአንድ ሺህ የሀገር ባለውለታዎችን ታሪክ በድምፅ በቪዲዮ ሳይሆን በድምፅ የመስራት እቅዳለን እና ይህን የምናከናውነው ከእኛ ጋር የመለመልናቸው ወደ 50 የሚሆኑ ፓርትነሮች አሉ። ማለት የእኛ ራ የሚቀበሉ የባዮግራፊ ልምድ እውቀት ያላቸው እና ራሳቸው ስቱዲዮ እና ራሳቸው የማቀናበሪያ ሶፍትዌር ያላቸው 50 የሚሆኑ ሰዎችን መልምለናል። እነዚህ ሰዎች እንግዲህ በአመት 10-15 ሰዎችን ባዮግራፊ ቢሰሩ በአምስት ዓመት ጊዜ ውስጥ ወደ 1000 የሚሆኑ ታሪካቸው ያልተነገርላቸው ተቋማትና ግለሰቦችን ታሪክ እናወጣለን። አሁን እንዳየኸው በአራት ዓመት እኔ በራሴ ጥረት በአመት 10 መስራት እችላለሁ። ስለዚህ አንድ ሰው ዶክተር እየመራ በተለያየ መልኩ ሌሎች ስራዎችንም እየሰራ በአመት 10 ሰዎችን ታሪክ ማሳተም ከቻለ እንደኔ አይነት ደግሞ 50 ሰዎች ደግሞ ቢኖሩ ምን ያህል ሊሰሩ እንደሚችሉ ማስከን ይቻላል እና 2018 ላይ ባለ መድረስ ነው እቅዳችን። እሱን ለመስራት ደግሞ በርካታ ቅድመ ሁኔታዎችን እያጠናቀቅን ያለ ነው። የተለያዩ የሚያግዙንን ተቋማትን እየፈለግን ነው፣ እያገኘንም ስላለን እግዚአብሔር ደግሞ እንደሚያግዘን እናምናለን። ያኔ ደግሞ እንግዲህ 1000 ስንሞላ እናወራለን ማለት ነው።
ደግመን ለመገናኘት ያብቃን እላለሁኝ። እዝራ እጅጉ መልካም ጊዜ ይሁንልህ፣ መልካም እድል ይግጠምህ።
አመሰግናለሁ። ቢሄድ አመሰግናለሁ።
አድማጮች የተለያዩ አዳዲስ ደራሲያን ከስራዎቻቸው ቀንጭበው ለአንባቢያን እንዲያሰሙልን እድል እንሰጣለን። ለዛሬ ነዋሪነቱ በኖርዌይ የሆነው አይነሸት ገበያው በቅርቡ ለአንባቢያን ካበቃው ላድናት መጽሐፉ የተወሰኑ አንቀጾችን ያነብልናል።
ሕዋን ከመቆያ ፊት ለፊት መጣ ተቀመጠች። መቆያ ቲቪ ላይ አይኗን ሰክታለች። ቆረጥ እያደረገች የምትመለከታትን ሕዋንን ለማየት እንኳን አልሞከረችም። ዝምታውን ለመስበር እየፈራችና እየቸረች ሕዋን ማማ ዛሬ እኮ አርብ ነው እና አርብ ይሆንስ አለች መቆያ። አይ ቅድም እኮ ይበልጣልና መሰረት እንዴት ቤታቸው አይመለስም ስላልሽ ነው አለች ሕዋን። እና አርብ ቢሆንስ? 10 ሰዓት እንዲቆዩ አልተፈቀደላቸውም አለች መቆያ። መቆያን አረጋጋለሁ ብላ የባሰ ንዴት ውስጥ እንዳትጨምራት እየተጠነቀቀች ደውለው እየመጣን ነው ብለው አልነበር አለች ይሆን ድምጿን አለሳልሳ። ፈገግ ያለች መቆያ ትላንትና ተወልደሽ አዋስተሽ ልትገቢ የምትል ይመስል እርሱማ ብለውኛል ግን እስካሁን የት ይሆናሉ ብዬ ነው። በሆዷ የፈነቀለውን የተቋጠረውን ትንፋሿን ለቀቀችው። አዎ ታውቃታለች ሕዋን እናቷን እንዴት አድርጋ ወደ ጾሮ ደባ ማስገባት እንደምትችል። አይ ማማ ከማክዶናል ውጪ የት ሄዳሉ ብለሽ ነው? ጨዋታው እንደተፋፋመ ለመቀጠል እንዲያስችልና ሐሳቧን እንድትሰነዝር መንገድ እየከፈተች የወሰዱ ሳንቲም እኮ ለፊልም ብቻ የሚበቃ ነው። ብሮቿን ከሶፋ ላይ አወረደች መቆያ። ምን ችግር አለ ታዲያ? አንዱ አይኖሽ ክልጅ ማክዶናልድ አዛስ እነሱ አብረ ሆነው ያጫውቷታል ወይንም ያጫውቱታል አለች ይሆን። እንዲህ ብለሽማ አታበሳጭኝ። ልጆች ልጆቻቸውን ተበላሹ ብለው ሳንቲም ዝም ብለው ይጣሉ የሚል እምነት የለኝም። እጇ ያዘችውን ሪሞት ኮንትሮል ጠረጴዛ ላይ አስቀመጠችው መቆያ። ማማ አሁን እኮ ብዙ አመት አለፈሽ እዚህ ሀገር አለች ይሆን። እና የሆነኝስ እንደው ጠንከር አድርጋ ጠየቀች። ማማ አሁን ሳንቲም ለምን እንደሚሰጥ አልተረዳሽም? ሕዋን ግማሽ አበሻ ከግማሽ በላይ የኖርዌይ ባህል ተጽዕኖ እንዳሳደረባት ሰው ሐሳብ ሰጠች። እንኳን ብዙ አመት ቀርቶ 100 አመት ቢሆን ሳንቲም ለልጅ ሲያጠፋ እንጂ ሲያለማ ይቻላል አለች መቆያ ተስረስብላ። ማማ ሳንቲም አንቺ ባትሰጫቸው እኮ የኖርዌይ መንግስት የሚሰጠውስ? መቆያ እንድትጫወት እየፈለገች እንዴት እንዴት አየቀች መቆያ። አይ የገንዘብ ጥቅም ማወቅና ማጣጣም አንቺን ለማስተማር ሳይሆን በዚህ መቆያ ሕዋንን አቋረጠቻት። አይ ሕዋን በየዘመናቱ መቼም ሰው ቤቱን ለማዳን ጎጆውን ለማቆም የማይወጣው ተራራ የማይወርደው ቁልቁለት የለም ይባላል። የገባሽ ነው? አዎ አዎ ማማ አጭር መልሰች። እና ይበልጣልና መሰረት ይህንን ያህል በስሎ መልካሙን ከክፉ ይለያሉ የሚል እምነት የለኝም። ሕዋን እናቷን ሳታስጨርስ እኔ ግን አይመስለኝም ያሳብ ልውውጥ እያደረገች እንዴት አድርጌ ላስረዳሽ ይሆን? ወላጅ ሲኮንና ልጅ ሲኮን ልዩነት አለው። ያው በቃ ሰው የሚኖርበትን አካባቢ ይመስላል የሚባለው እውነት ነው። እርሱስ ሳይታለም የተፈታ ነው አለች ይሆን። ባጠገቧ የሆነ አካል ሽኩ ብሎ ባህር ውስጥ ሲገባ ሕዋን ከሐሳቧ ወጣች።
ድረስ አብራችሁ ስላመሻችሁና መሰግናለን። የመርሃ ግብሩ አርታ እትዝታ ብላችሁናት መርሃ ግብሩን በመምራት ከአሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።